Voice of America. ኢትዮጵያውስ በ1997 ዓ.ም የተካሄደውን አጠቃላይ ምርጫ ተከትሎ በተነሳው ቀውስ ውስጥ የብዙ ሰው ህይወት እንደጠፋ ይታወሳል። ያንን አጋጣሚ በማስታወስና በወቅቱ በመንግስት ታጣቂዎች የተገደሉ ዜጎችን ለመዘከር መላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ ሰሞኑን በመያድ ጽፈት ቤት ውስጥ የተከናወነ ስነ ስርዓት አዘጋጅተው ነበር። ሰለሞን አባተ የተለያዩ አካላትን አነጋግሮ ተከታዩን አዘጋጅቷል።
አቶ ሙሉጌታ አበበ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዝዳንት እንዲሁም አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ሁለታችሁም አመሰግናለሁ ለጊዜያችሁ። ባለፈው ሳምንት ውስጥ ሰኔ አንድን ምክንያት በማድረግ የመታሰቢያ ዝግጅት አዘጋጅታችሁ ነበር። ሁለታችሁ ናችሁ በጋራ በመኢአድ ጽህፈት ቤት ውስጥ ያንን ፕሮግራም ያስተናዳችሁት። ይሄንን የመታሰቢያ ዝግጅት የምታዘጋጁት በየአመቱ ነው ወይስ አሁን ለመጀመሪያ ጊዜ ማዘጋጀታችሁ ነው? ከ12 አመት በኋላ
መያድ በኩል ችግሩ ከተፈጠረ ጀምሮ በየአመቱ ይከበራል። በምንም አይነት መንገድ ተቋርጦ አያውቅም። እስካሁን ልዩ የሚያደርገው ያሁኑን ያው ሁለታችን እንደ አንድ ፓርቲ ሆነን በጋራ በምናደርገው ስራና በትብብር በምናደርጋቸው የስራ ሂደቶች ተግባብቶ አብሮ መከበሩ ልዩ የሚያደርገው ሁለቱ ፓርቲዎች እንደ አንድ በአንድ ሰዓት ቤት በአንድ ሀሳብ በአንድ ፕሮግራም ማክበራችን ነው እንጂ በመያድ በኩል በየአመቱ የሚደረግ ስለሆነ ተባርቶ ማለት ነው።
እሺ፣ አቶ የሸዋስ?
አዎ፣ ትክክል ነው። አንድ አይነት ነው። እንግዲህ የመያድ ትንሽ ለየት የሚለው የቅንጅቱ አካል ነበረ። ሰማያዊ ከዛ በኋላ ነው የተመሰረተው እና የፕሮፌሰር አስራት ወልደየስ መታሰቢያ፣ የሰኔ አንድ መታሰቢያ፣ አሁን ደግሞ በቅርብ የተገደለው የሰማያዊ ፓርቲ አባል የሳሙኤል አወቀ መታሰቢያ፣ እነዚህ ሁሉ የነጻነት ጉዞው ሰማዕታት ናቸው እና ነጻነቱ እስኪገኝ ድረስ ህዝብ በመረጠው እስኪተዳደር ድረስ የእኛ ጉዳይ አድርገን እንደ ፓርቲ እናስባቸዋለን። የትግሉ አካል መሆናቸውን ለህዝቡም ለአባሎችም ለአመራሮችም እየገለጽን በየአመቱም እንቀጥላለን እና የተለመደ ነው ይሄ እያደረግነው ያለን።
ለሁለታችሁም ያሉኝ ጥያቄዎች አሉ። ከዚያ በፊት ግን በዚህ ውይይት ላይ እንዲሳተፉ ከመንግስትም ወገን ከመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ተጠሪዎች ወይም ባለስልጣናት እንዲሳተፉ ጥረት እያደረግኩ ነው ያለሁት። በኢትዮጵያ ሰብአዊ መብቶች ኮሚሽን በኩልም እንደዚሁም በሰብአዊ መብቶች ጉባኤ በኩልም የሚሏቸው ሀሳቦች ካሉ ለማሳተፍ ጥረት እያደረግኩ ነው ያለሁት እና በተቻለና በተገኙ ጊዜ የእነሱንም ሀሳቦች ለማንጸባረቅ ለማሸራሸር ጥረት አደርጋለሁ እና ወደ እናንተ አሁን ስመለስ፣ ለመሆኑ ለምን ሁለታችሁ ብቻ ሆናችሁ ለምን ሌሎች አካላትን ለምን ሌሎች ፓርቲዎችን ማሳተፍ አልፈለጋችሁም? ከመንግስትስ በኩል እንዲሳተፉ እንዲገኙ በዚህ ስነ ስርዓት ላይ ሞክራችኋል ለማድረግ?
በነገራችን ላይ የሁለቱ ፓርቲዎች ቅድም ሙልጌታ እንደገለጸው ብዙ ስራዎችን አብረን እየሰራን ነው። ትብብር እና ከዚያም የላቀ ደረጃ ላይ ነው ያለ ነው። ሁለቱ ፓርቲዎች የሚባልም አይደለም፣ እንደ አንድ እየሰራን ነው ያለ ነው። ሌሎችም ፓርቲዎችን ጋብዘናል፣ የተገኙም አሉ። ቅድም የጠቃቀስካቸው የሰብአዊ መብት ድርጅቶችን ተጠርተዋልም ተገኝተዋልም። የህግ ባለሙያዎች፣ የተለያዩ ድርጅቶች ኃላፊዎች ተገኝተዋል። ለዲፕሎማቲክ ማህበረሰቡ የተገኙ ሰዎች አሉ እና ሁለቱ ፓርቲዎች እንደ አንድ እየሰሩ ስለሆነ ነው ለየት የሚያደርገው እንጂ ሌሎችም ፓርቲዎች ተጠርተዋል፣ ተጋብዘዋል፣ እየተገኙም ተወካይ የላኩም አሉ።
የሚጨምሩት አለ? አቶ ሙሉጌታ
ሀሳቡ እንዳለ ወስደውና መጨመር የምፈልገው ምንድን ነው፣ መያድ በዛን ጊዜ ለጉዳዩም ባለቤት ሆኖ ሰለባ ከሆኑ አባላት እና ደጋፊዎች መካከል ሰለባ ከሆኑ ኢትዮጵያውያን አብዛኛው የቅንጅቱ እና ከቅንጅትም የመያድ አባላት እና ደጋፊዎች ናቸው። በቅንጅቱ 75% ነበር መያድ መቀመጫ የነበረው። በዛን ጊዜ ስንዋሃድም ራሱ ስንቀናጅ አራቱ ፓርቲዎች ወደ ቅንጅት ሲመጡ መያድ 75% ያክል ድምፅ ስለነበረው ነበር ክቡር ኢንጂነር አብይ ሻውልም ፕሬዚደንት ለመሆን የበቁት በቅንጅቱ ጊዜ። ከዚህ አንጻር መያድ የሚያተኩርባቸው ተጎጂ የነበሩት የመያድ ደጋፊና የመያድ አባላት ነበሩ አብዛኛዎቹ። እና መያድ በጥቅሉ የጉዳዩ ባለቤት ነው እና ፕሮፌሰር አስራትን መታሰቢያና የሰኔ አንዱን የተናዘባት ሰማዕታት መታሰቢያ አሳልፈ ነው የማናውቀው። ከዚህ አንጻር ነው
እንግዲህ የ1997ቱን ምርጫ ተከትሎ የተፈጠረው የጸጥታ ሁኔታ ቀውሱ፣ ግጭቱ ብዙ ጉዳት ማስከተሉ ይታወቃል። በቀጥታ በግለሰቦች ህይወት ንብረት፣ በስሜታቸው ላይ ብቻ ሳይሆን በሀገሪቱ አጠቃላይ ገጽታ፣ የዲሞክራሲ ሂደት፣ የምርጫ ታሪክ ላይ ሁሉ ብዙ ተጽዕኖ ጫና አሳድሯል። በስነ ልቦናም በአካልም እና ያን ጊዜ ያንን ሁኔታ መንግስት ሲገልጽ የሁከት ሁኔታ ተፈጥሮ እንደነበረ መንግስቱም ከአቅም በላይ የሆነ ወይም ደግሞ ተመጣጣኝ ያልሆነ ኃይል አለመጠቀሙን የህዝብን ጸጥታ የሀገርን ደህንነት ጉዳይ የህዝብን ንብረት ለመጠበቅ ሲል የወሰደው እርምጃ እንደነበረ ነው ሲገልጽ የነበረው እና እናንተ ሁኔታውን ስትገመግሙት መንግስት ያቋቋመው ኮሚቴም አውጥቶት የነበረውን ሪፖርት ስትገመግሙት እና ባለፉት 12 አመታት ያለውን ሁኔታ ስትመለከቱ ያን ጊዜ የነበረው የመንግስት አቋም አሁን ካላችሁበት ሁኔታ ምን ይመስላል? የተለየ ሐሳብ ነው እናንተ ያላችሁ? መንግስት ያን ጊዜ ትክክል ነበር ምን ትላላችሁ?
እንግዲህ በመታሰቢያ ፕሮግራሙ ላይ ተደጋጋሚ ሲነሳ የነበረው ዋናው የመንግስቶችን ያነሱ ማልቀስ ምናምን ሳይሆን ጉዳዩን ማስቀጠል ነው። በምርጫ ስርዓት የመቀየር ህልም የነበራቸው ወጣቶች ናቸው በዛን ጊዜ የሞቱትና አሁንም በምርጫ ስርዓት መቀየር አልተቻለም የሚለው ነጥብ ትናንትና በዚህ በመታሰቢያው ላይ ሲነሳ የነበረው አንዱ በምርጫ ስርዓት የመቀየርን ሂደት እስካሁን ድረስ ኢትዮጵያ አልሄደችበትም። ይሄ ስርዓትም በምርጫ በዳኛው በራሱ ዳኛ እንደሚሸነፍ ሲያቀው ነው ወደ ግድያ የገባው። ድንግጦ ወደ ግድያ የገባው በራሱ ዳኛ በራሱ ምርጫ ወርድ ምንም እንኳን አሁንም ወደ 100% የሄደበት ቢሆንም ከዛ ጊዜ በኋላ ስርዓቱ ይብን የባሰ ወደ ኋላ የሄደበትን ነው ያየነው። ከዛ በተጨማሪ ደግሞ አሁንም ግድያ ቀጥሏል። ከ97 እንግዲህ እስካሁን ድረስ 11 12 አመት ሆኗል። በመሃል በሀገር በተለያዩ ክልሎች በአዲስ አበባም አሁን እስከ 2008 ድረስ ግድያ ቀጥሏል። ይሄ ሁሉ የሆነው ተጠያቂነት ስለሌለ ነው። ማንንም ግደሉ ብሎ ያዘዘ ባለስልጣን ተጠያቂ አልሆነም እስካሁን ድረስ እሚል ግምገማ አድርገናል። የሚያስደንቀው ነገር በእለቱም የተነሳው 547 ወረዳዎች 547 የተወካዮች ምክር ቤት የህዝብ ወኪል ነን የሚሉ ሰዎች አሉ። የአንድም ወረዳ ተወካይ ዘወር ብሎ እኔ ወረዳ ላይ ሰው ሙቷል ብሎ አስፈጻሚውን አካል አልጠየቀም። ስለዚህ ይሄ ምርጫ የሚባለው ነገር እስካሁን ድረስ ያለው ፌክ እንደሆነ፣ አንድም ለህዝብ የሚቆረቆር እንደሌለ፣ አንድም የህዝብ ተወካይ እንደሌለ ያረጋገጥንባቸው ናቸው እነዚህ ግድያዎችና ህዝባዊ መንግስት ዲሞክራሲያዊ መንግስት ኪመጣ ድረስ የነዚህን ለኛ ነጻነት ሲሉ የሞቱ ወረት ወንድሞቻችንን አላማ ይዘን እንቀጥላለን የሚል መንፈስ ነው የነበረው። ሙሉጌታ ይጨምርበት።
እሺ፣ ወደ እሳቸው ከመሄዴ በፊት ግን አንድ ከተናገሩት የማነሳው ጥያቄ አለኝ። ለመከታተል ያህል በእነዚህ 547 ወረዳዎች የተመረጡ የህዝብ ተወካዮች አንድም የህዝብ ተወካይ የለም ብለውኛል እና የፓርላማውን ህጋዊነት ወይም የፓርላማውን ህዝባዊነት ጥያቄ ውስጥ ያስገባሉ ማለት ነው? እርሶ ፓርላማው ተቀባይነት የሌለው ፓርላማ ነው የሚል እምነት አለዎት?
አዎ፣ የውሸት ነው። ተግባሩ ነው እኮ የሚነገረው። በመሰረቱ ገለልተኛ ምርጫ ቦርድ ገለልተኛ ተቋማትን ስንጠይቅ የነበረው ህዝብ በትክክል መርጦ መሪዎቹን ወደፊት እንዲያመጣ ነው በተደጋጋሚ ስንጠይቅ የነበረው። ያ አለመሆኑን የሚያሳየው እኮ ሰለሞን፣ ይሄ ሁሉ ሰው በየወረዳው ሞቶ፣ ለምሳሌ አምቦ የሞት አለ፣ ኦሮሚያ ውስጥ ጎንደር የሞት አለ፣ የሞቱ ሰዎች ወንድሞች እህቶች አሉ፣ ደቡብ የሞቱ እህቶች ወንድሞች አሉ። ለነዛ አንድም ሰው እንግዲህ ሳልሰማ ያለፈኝ ካለ ልታረመት ይችላለ ስለው አንድም ሰው አንድም የህዝብ ተወካይ እናያለን እኮ በአሜሪካ በአውሮፓ በአፍሪካ ሀገሮች እንኳን ሲጠይቁ እኮ እናያለን። በታንዛኒያ በኬንያ ኢቨን በኡጋንዳ አሁን እንደዚህ በቅርብ ነጻ በወጡ ሀገሮች እንኳን ከግድያ በኋላ የሞቱትን እንኳን መመለስ ባይችሉ የሰሩት ስርዓት ቢኖር ተጠያቂነትን ማስፈን ችለዋል። ማንም የሰው ህይወት አጥፍቶ ሳይጠየቅ የቀረ ባለስልጣን የለም ይህን ስርዓት ከሰሩ በኋላ። እኛ ሀገር ግን ይህንንም ማድረግ አልቻልንም እስካሁን ድረስ እነዚህ ሁሉ እህት ወንድሞቻችን ሞተው ተሰውተው ተጠያቂነት ማስፈን አልቻልንም። አሁን ከስድስት ወር በፊት ከአመት በፊት በ2008 ግድያ በኦሮሚያም በአማራ ክልል በተፈጠረው ነገር ማንም ሰው ተጠያቂ አልሆነም። የትኛው ባለስልጣን ለፍርድ ሲቀርባየ ይሄ እስካልሆነ ድረስ ግድያ ሊቆም አይችልም። ተጠያቂነትን ማስፈን አለብን። ተጠያቂነት እንዲመጣ ደግሞ ህዝቡ በመረጠው መተዳደር አለበት የሚል መንፈስ ያለው ዝግጅት ነው የቀረበው። አላማውም ይሄ ነው። የሞቱትን ሰዎች እያነሱ ማልቀስ ሳይሆን አላማቸውን ይዞ የማስቀጠል ነው ዋናው አላማ የፕሮግራሙ አላማ።
አቶ ሙሉጌታ
አመሰግናለሁ። በእኔም በኩል ያ ዘመን በሁለት ነገሮችን ነው የምናስበው። በእኔ በኩል 97 በመጀመሪያ አስተዳደር ስርዓቱ ገርበብ ያደረገውን በር ወለል አድርጎ ከፍቶ የዲሞክራሲን እንቅስቃሴ የህዝብን ኃይልና የህዝብን መብት የህዝብን መራችነት ያሳየ ነው። እንደዚሁም ደግሞ ከተወሰኑ ወራቶች በኋላ እንዲሁም ተኩስ ከተጀመረበት ከሰኔ አንድ ጀምሮ ሙሉ በሙሉ ደግሞ የዲሞክራሲን በር ጥርትም አድርጎ የዘጋ ሂደት ነው ያለው እና ከሰኔ አንድ የተጀመረው ግድያ በእስርም በግድያም ተብሎ አሁን እስካለንባት ሰዓት ጊዜ የቆመ ነገር አይደለም፣ የተለወጠ ነገርም የለውም። ያንን የምናስበው ትግሉም መልሱን እስካላገኘ ድረስ፣ ህዝቡ መልስ እስካላገኘ ድረስ፣ ትግሉ ውጤት እስካላመጣ ድረስ፣ በአሸናፊነት መንፈስ እስካልተደመደመ ድረስ እነዚያ በዛን ሰዓት ለነጻነታቸው፣ ለመብታቸው፣ ለድምጻቸው ወጥተው ራሳቸውን አሳልፈው የሰጡ ለሀገራቸው ደማቸውን ያፈሰሱ አጥንታቸውን የከሰከሱ ወጣቶች፣ አረጋውያን፣ አረጋውያት እንዲሁም ህጻናትን ጨምሮ አስደናቂ ነገር ነበር። እኔ የማይረሳኝ መርካቶ አካባቢ የመዋለ ህጻናት ትምህርት ቤት ነበርና ህጻናት ከትምህርት ቤት ወጥተው ሲሄዱ ወላጆቻቸው ይዘዋቸው ሲሄዱ ህጻናት ገና በሶስት አመት፣ አራት አመት፣ አምስት አመት እድሜ ክልል ውስጥ ያሉ ህጻናት ሳይቀሩ የቅንጅትን ምልክት ወይም አርማ የሚያሳዩበት ዘመን ነበር። ያ ዘመንና ግድያውም እንዲሁ ከህጻናት ጀምሮ ነበር የነበረው። አልመረጠም። ሁሉንም ህጻናቱንም፣ ወጣቱንም፣ አረጋውያንም፣ ማዕከላዊነት እድሜ ያለውንም ሁሉ ከዛ ጊዜ ጀመረ እንዲሁ ጾታና እድሜ ሳይለይ ካሁን ድረስ እንደምታስታውሰው ሰለሞን በአንድ ጀንበር በመቶዎች የሚቆጠሩ ባህር ዳር ላይ ያለፉበት ዘመን ሩቅ አይደለም። በኦሮሚያም ላይ እንደዚሁ የተፈጠረው ችግር እንደቀላል የሚታይ አይደለም። ሌሎችም ቦታዎች ላይ እስካሁን ድረስ ያለ ነገርና የቀጠለ ስለሆነ እነዚህ ነገሮች እልባት የሚያገኙት በአንድ ሀሳብና በአንድ አላማ ሲጠቀለል ሀገር በመረጠችው መተዳደር ስትችል፣ ህዝቡ በመረጠው መተዳደር ሲችል፣ እንዲሁም ወጥቶ መርጦ በሰላም መግባት ሲችልና በመረጠው ሰው መተዳደር ሲችል እንደሆነ ይህንን የሚያመላክት ነው። በዓሉ መነሻነትም ወኔን የሚሰንቅና ወኔን የሚያጭር እንጂ ተስፋ የሚያስቆርጥና ፍርሃትን የሚያጎናጽፍ አልነበረም። በዓሉም ሲከበር ስነሳ የነበረው ከታዳሚውም ከህዝቡም ከአባላትም ከደጋፊም ገለልተኛ ከሆኑ ከፖለቲካው ማለት ነው ወገኖችም ሲነሳ የነበረው እንዲህ አይነት ሂደት ነበርና በበዓሉ ላይ አሁንም ወደፊት የሚቀጥልበት እንጂ በ97 ያሸነፍነው እንድላችንን እያወራን እንድላችን ላይ የምንቆምበት የሞቱትን እያሰብን ደግሞ የምንፈራበት በዓል አይደለም ያከበርነው። ሶሎሞን፣
ሁለታችሁም በምታነሱት ጥያቄ በህዝብ ያልተመረጠ መንግስት ነው ወይም እውነተኛ በሆነ ምርጫ ወደ ስልጣን የወጣ ምክር ቤት አይደለም ብላችሁ ነው ሁለታችሁም የምትናገሩት። እና ስልጣን የህዝብ እንደሆነ በህገ መንግስት ደረጃ በተደነገገባት ሀገር ውስጥ የስራ አስፈጻሚውንም ስልጣን የሚይዘው በፓርላማው አብላጫ መቀመጫ ያለው ነው። በዚህም ምክንያት አብላጫ መቀመጫ ያለው ኢህአዴግ ነው መንግስቱን የመሰረተው፣ ከጠቅላይ ሚኒስትሩ ጀምሮ በሚኒስትሮች ደረጃና በብዙ ተቋማት ውስጥ። ይሄ ማለት ያ እናንተ ህጋዊነቱን ተቀባይነቱን ጥያቄ ውስጥ የምታስገቡት ፓርላማ ነው የስራ አስፈጻሚውንም አካል የመረጠው ወይም ስልጣን የሰጠውና የኢትዮጵያን መንግስት ተቋማት በአጠቃላይ ማለት ነው። ሶስቱንም ዘርፎች ህጋዊነት ነው የምትጠራጠሩት ጥያቄ ውስጥ የምታስገቡት በዚህ ሁኔታ?
እኛ ከህዝቡ አንዱ ነኝ። የፖለቲካውን እንትን ተወውና ከህዝቡ እንደ አንዱ ነኝ። በ2007 ምርጫ 4 ወር ነው 6 ወር አልሞላውም የኦሮሚያ ህዝብ ወጥቶ አላውቅም ሲለው 100% መረጠኝ ያለው አካል ሲጥለው ምንድነው የመተማመኛ ድምፅ ሲነፍገው 6 ወር አልሞላውም። በአማራ ክልልም ልክ እንደዚሁ በ8 ወሩ አመት እንኳን አልሞላም ዞር በሉ አናውቃቸውም ሲላቸው፣ ያንንም ተከትሎ መንግስት ጥፋቱን አምኖ ካቢኔዎችን ሁሉ 6 ወር 1 አመት የሰሩ ካቢኔዎችን ሲያወርድ፣ ስለዚህ ህዝቡ ነው ትክክል እንዳልሆነ የመሰከረው በ6 ወርና በ1 አመት ውስጥ። ይህንን ደግሞ በተወሰነም ደረጃ እያንሻፈፉም ቢሆን የመንግስት ከፕሬዚዳንቱ ጀምሮ ጠቅላይ ሚኒስትሩ፣ ሌሎችም የመንግስት ባለስልጣናት የተቀበሉት ነገር ነው እና እንደ ዜጋ እያየን አይናችን እያየ የተጭበረበርንበት ስለሆነ ምርጫ ሲደርስ የተቃዋሚ ፓርቲ አመራር አባላት እየታሰሩ የሌላውን እጅና እግር አስሮ ስለሆነ ምርጫውን የሚያደርጉት በፍጹም ልንቀበለው የምንችል አይደለም። የተቋማቱ ገለልተኝነት ጥያቄ ውስጥ ነው። ህጎቹ ወረቀት ላይ ቢቀመጡም ተግባራዊነታቸው ጥያቄ ውስጥ ነው። ይሄንን ደግሞ ህዝቡ በግልጽ የተናገረው የመንግስት ባለስልጣናት ነን የሚሉትን ያመኑት ስለሆነ እንደው የኛ ብቻ ተደንቆ መወሰድ የለበትም በማለት ነው።
አቶ ሙሉ ጌታ፣
አመሰግናለሁ። ሶሎሞን፣ አንድ ነገር ብቻ ነው ማንሳት የምፈልገው በዚህ ላይ። ያው ፌሽዋስ አስቀምጦታል። በወቅቱ 100% ምርጫ በዓለም አቀፍ ተሞክሮም በአፍሪካም በኢትዮጵያም ከታዩ ምርጫዎች ታይቶም ተሰምቶም የማይታወቅ ነበር የተደረገው። ይህንንም 100% አሸንፊያለሁ ብሎ ፓርላማ ተሰብስቦ መንግስት ለመመስረት ባደረጉ ጊዜ ወይም ከመሰረቱ በኋላ ወደ አቋሙን አሳውቋል። ፊታችን ያንቺ አስታውሳለሁ መግለጫ አውጥቶ
አሁን የተደረገው ምርጫ ችግር እንዳለበትና ፈታዊ እንዳልሆነ በዚህ ምርጫ የሚመሰረተውን መንግስት እንደማይቀበል ጀምሮ በመግለጫ አሳውቋል ለወቅቱ ድርጅታችን እና ይህንን የምናምነው የምንከተለው ማለት ነው። ምንድነው 100% የተመረጠ መንግስት እንዴት አንድ አመት ሳይሞላው ህዝብ ወጥቶ በነቂስ ወጥቶ ለዛውም ብዙ ሳይሆን በነቂስ ወጥቶ በዋና ዋና ቦታዎች ለዛውም በአማራ፣ በኦሮሚያ፣ በደቡብ በሶስቱም ክልሎች ላይ እንዴት እንዲያለ ፍትሃዊ ምርጫ ቢሆን እንዴት ሰው የመረጠውን አላውቅም ብሎ ሊለው ይችላል። እኔ በጣም አስደናቂ ነው። ማረጋገጫውም ህዝቡ ነው፣ እንዳልመረጠ ያረጋግጠው ህዝቡ ነው። ከዛ ወደ አገዛዝ ስርዓቱ ባለስልጣኑ ስንመለስ በትንታኔ እንኳን ሲያስቀምጡ ክቡር ጠቅላይ ሚኒስትሩ ምንድነው ሲሉ የነበረው 45% ሞር 42 አካባቢ አስቀምጠው ይሄ ወንበር ክፍተት ያሳያል እና ይሄ ደግሞ ድምፅ አልባ ነው ማለት ነው። ይሄ ድምፅ የተቃዋሚ ወይም ይሄ ቦታ ባለቤት የሌለው ድምፅ አለ ማለት ነው። ያልተወከለ ህዝብ አልወከለው ማለት ነው። ይህም ቦታ የሚወክል ህዝብ ድምፅ የለውም ማለት ነው ብለው በትንታኔ ሲያስቀምጡ ሰምቻለሁ። አጋጣሚ እና አገዛዝ ስርዓቱም ወይም ገዢ ፓርቲ እንደውም ባለስልጣኖችም የሚክዱበት ነገር አይደለም። እነሱም ራሳቸው የምንገልጽበት ቋም ግን ይለያዩ እንጂ እኛ በፍለፊት እነሱ በተዘዋዋሪ ያስቀምጡት እንጂ አንድ አይነት ቋንቋ ነው የምንናገረው። በዚህ በ100% ምርጫ እነሱም የተስማሙበት አይመስለኝም እንኳን
ይሄን ጥያቄ ያነሳሁላችሁ ያለ ምክንያት አይደለም። አንድ መንግስት መለወጥ አለበት ተብሎ ጥያቄ ከተቃዋሚዎች ሲቀርብ በዲሞክራሲያዊነት ላይ አደጋ ጥሏል፣ አደጋ ደቅኗል፣ በሙስና ተውጧል፣ በስልጣን መባለግ አለ፣ ቃሉን አላከበረም ወይም አድርጋለ ያላቸውን አልፈጸመም ብሎ አንድ መንግስት እንዲለወጥ መጠየቅና መንግስቱ ሲጀመርም ህጋዊ መንግስት አይደለም ብሎ ጥያቄ ማንሳት የተለያዩ ስለሆኑ ነው። መሰረታዊ ለውጥ ያለበት ውስጡ ስለሆነም ጭምር ነው። ይሄም ሆኖ ግን እስካሁን ድረስ ያሉትን ችግሮች ሁሉ ለመፍታት በሚል የተለያዩ ጥረቶች በተለይ ከቅርብ ጊዜ ወዲህ ሲደረጉ እያየን ያለነው የፓርቲዎች የጋራ ምክር ቤት የመሳሰሉ ነገሮች አሉ። በዚህ ሁኔታስ ወደ መነጋገር ወደ መግባባት መምጣት የሚቻልበት ሁኔታ የለም ኢትዮጵያ ውስጥ? አቶ የሸዋስ በነገራችን ላይ በዚህ በሰኔ አንዱ መታሰቢያ ላይ ኢህአዴግ ስልጣን ላይ ካለ ድረስ እየገደለን ይቀጥላል የሚል መልእክት ያለው ንግግር አድርገው ነበርና ተስፋ የለውም የተሻለ ለውጥ የማምጣት የሚል ሐሳብ አላችሁ?
አመሰግናለሁ። በመሰረቱ እዛ ላይ ያደረኩት ንግግር ላይ ተጠያቂነት እስከሌለ ድረስ ግድያ ይቀጥላል ነው ይሄ ንግግሩ ዋና ጭብጥና። በተጠያቂነት ደግሞ ኃላፊነት ተሰጠው አካል ይጀምራል። ህዝብ ኃላፊነት የሰጠው አካል ከሆነ ህዝብ ያወርደኛል ሲል የህዝብን ተጠያቂነት ሲፈራ ለህዝብ ታዛዥ ይሆናል። ያለዛ ግን ላስቀመጠው አካል ብቻ ነው ታዛዥ የሚሆነው። እኔ እዚህ ሰኔ አንድ ሆነ ሌሎች ግድያዎች ላይ አንድ በጣም የሚከነክነኝ ነገር አለ። ሰው ወደ ቁጥር ይቀየራል። ይህን ያለ ሰው ሞተ፣ በቃ ቁጥር ነው። 200 ሰው፣ 400 ሰው፣ 500 ሰው ሆኖ ቁጥር ብቻ ዳታ ብቻ ሆኖ ይቀራል። እና በየቤታችን አስገብተን ብናየው ያ የሞተ ሰው አባት ነው ወይ ልጅ ነው ወንድም ነው ወይም ደግሞ ልጆች አሉት ባለቤት አለው እንደዚህ አይነት ሂውማን ኤለመንት አለው። እና
ሰው ቁጥር አይደለም፣
ቁጥር አይደለም። እና
አንድ ሰው ብዙ ነው፣
አንድ ሰው ብዙ ነው። ትክክል እያደርግኛል። አንድ ሰው ነው ሀገር ማለት አንዳንድ ሰዎች ተደምረው ነው ሀገር የሚሆኑት። እና እንትኑ ሁሉ ያሳንሰዋል። የሞተውን ሰው የተሰዋውን ሰው በትክክል እንዳናየው ያደርጋል ቁጥር። እና እኔ አስታውሳለሁ 97 የመጀመሪያው አካባቢ ግድያ ላይ ሽብር የምትባል ልጅ ነበረች። አሁን እሷ እናት አላት፣ አባት አላት፣ ወንድም አላት፣ እህት አላት። እና እንደዚህ አድርገን እያንዳንዱን ሰው ስናየው ነው ህመሙ የሚገባን። እና ስርዓቱን በተመለከተ እኛ ግልጽ የሆነ አቋም ያለን ህዝብ እስካልመረጠው ድረስ መምራት የለበትም አንድ ስርዓት። ያለዛ እየተደናበረ እያጠፋ በጥፋት ላይ ጥፋት እየጨመረ ነው የሚሄደው። ተመልከት፣ አሁን በጥልቅ እታደሳለሁ የሚል የምርጫ መወዳደሪያ አልነበረውም ኢህአዴግ። የተወዳደረው ሌሎችን የሚሰራቸውን ነገሮች አቅርቦ ነው። እዛ ላይ ፌል ካረገ ምልክት ነው ያለበት። በጥልቅ እታደሳለሁ ለሚቀጥሉት 6 ወራት ወይም ለሚቀጥለው 1 ዓመት የሚል ሲመረጥ ያስተዋወቀው ነገር አልነበረም። ስለዚህ ነው እየተገለባበጡ ቅርጽን እየቀያየሩ በአገዛዝ ብቻ እኖራለሁ ማለት ለራስም አይበጅም፣ ለህዝብም አይበጅም፣ ለሀገርም አይበጅም። አጥፊ አካሄድ ነው የምንለው። ስለዚህ እንዳልኩ የህዝብ ድምፅ መከበር አለበት፣ ህገ መንግስት መከበር አለበት፣ ህገ መንግስት ላይ የተጻፉ ነገሮች መከበር አለባቸው። የሚገርም በሌላው ሀገር ህገ መንግስት ዜጋው መንግስትን የሚጠይቅበት ሰነድ ነው። እኛ ሀገር ግን ተገልብጦ መንግስት ዜጋውን የሚያሰራራበት አክብር እያለ የሚቀጠቅጥበት ሰነድ ይሆናል። እና ተስፋ የለም ማለት አይደለም። ተስፋ ስላለን ነው የምንታገለው። ለውጥ ይመጣል። ለውጥ ተፈጥሯዊ ነው፣ የማይቀር ነው። ነገር ግን ያንን ለውጥ በስርዓት በምንመራው ሁኔታ መሆን አለበት። የአንድ ሀገር ሰዎች ነን፣ የአንድ ሀገር ዜጎች ነን፣ አንድ ሀገር ነው ያለን። ይዛችን ሀገር ህልውና በሚያስጠብቅ መልኩ ለውጡን መምራትና ማስተካከል አለብን ከሚል እንጂ ተስፋ በማጣት ምናምን አይደለም። ግን የሚሰሩ ስራዎች፣ የሚደረጉ ነገሮች በፍጹም እሱን የሚያሳዩ አይደለም። ነገር ግን በማንኛውም የትኛውም ደረጃ ቢሆን ቆራጥ ኢትዮጵያውያን፣ ቆራጥ ወጣቶች አሉ። ለውጡ የሚቀር አይደለም በእኛ እምነት።
አቶ ሙሉጌታ።
እሺ፣ ሰለሞን አመሰግናለሁ። በእኔ በኩል አንድ ቅድም ነካ አድርጌ ያለፍካት ነገር አለች። ፓርቲዎች ምክር ቤት የሚል ይህ ምክር ቤት አሁን የተቋቋመ አይደለም። 2002 ላይ አስታውሳለሁ የምርጫ ስነ ምግባር አጽድቀን ተፈራርመን የጋራ ምክር ቤት ነበረን እና በዛን ሰዓት እኔ ሶማሌ ክልል ጅጅጋ ከተማ ነበር የነበርኩት እና በዚህ ስነ ምግባር ላይ ምን ይላል? ምርጫ ተጠናቆ ምርጫ ቦርድ ባስቀመጠው ጊዜ ሰሌዳ መሰረት ውጤቱን ቦርዱ እስከሚገልጸው ድረስ ያሸነፈም የተሸነፈም አሸነፍኩም ተሸነፍኩም ብሎ ማንኛውም አካል መግለጽ አይችልም ይላል። በዚያ ስነ ምግባር ላይ ማለት ነው። ነገር ግን ምርጫው 12 ሰዓት ላይ ተጠናቆ 2002 አስታውሳለሁ 3 ሰዓት ዜና ላይ ነው ኢህአዴግ ከ90% በላይ እንዳሸነፈ በወቅቱ የነበሩ ባለስልጣኖች የገለጹት። እና ይህ ስነ ምግባር የተለየ ነገር አይደለም። ምክር ቤቱ የሚባለው በራሱ ያኔ ስነ ምግባሩን አጽድቀን ነው ምክር ቤቱን የመሰረት ነው። በዚህ በ2002 ምርጫ ላይ የምርጫው ስነ ምግባር ተጥሷል እና በምክር ቤቱ አንቀጥልም ብለን የወጣ ነው። ትክክል አይደለም፣ ተጥሷል ብለን ከዛ ጀምሮ የመጣ ምክር ቤት ነው። አሁንም ያለው ዛሬ የተመሰረተ ምክር ቤት አይደለም። ይህ ምክር ቤት የራሱ አካሄድ ሊኖረው ይችላል፣ ግን ለውጥ ሊያመጣ የሚችል ጥርስ ያለው ምክር ቤት አይደለም። ያኔም ውስጡም ስለነበር አይቀንዋልኛ ተሳችሁታል፣ እድጋ አፍርሶታል፣ ገዢ ፓርቲ አፍርሶታል ስነ ምግባሩን እና በዚህ መቀጠል አንፈልግም ብለን ነው የወጣ ነው። ምናልባት እንግዲህ አሁን እያደረግን ባለነው የድርድር ሂደት ተስፋ የምናደርጋቸው ነገሮች ይኖራሉ። ለውጥ የተወሰነ ነገር ይመጣል፣ ሜዳው ይስተካከላል፣ የታሰሩ ፖለቲከኞች እና ሌሎችም ሊፈቱ ይችላሉ ብለን የምናደርጋቸው የድርድር ሂደቶችን አሟጠን አልተጠቀምናቸውም እና በምክር ቤቱ ሳይሆን በዚህኛው አካል ምናልባት ጥቂት የምንጠብቃቸው ተስፋዎች አሉ ብዬ ነው የማስበው እና በሌላ መልኩ ስናስቀምጠውኛ ከሞላ ጎደል ህገ መንግስታችን ወርቃማ ነው ማለት ይቻላል። የኢትዮጵያ ህገ መንግስት አልተተገበረም፣ ተግባር ላይ አልዋለም፣ አልተሰራም፣ የፈጸመው አካል ተጠያቂነት የለውም። ህገ መንግስቱ በፈለጉት መንገድ የሚያደርጉት እንጂ ህገ መንግስቱ በሚለው መንገድ የሚሆንና የሚፈጸም ስላልሆነ ነው። አሁን ብዙ ሰዎች የመሞታቸው ምስጢር፣ የገዳዮች አለመጠየቅ ምስጢር። ገዳው አይደለም፣ ገዳው እኮ ግደል ሲሉት መግደል ነው እንጂ ለምን እንደሚገድል ማወቁ። ያዘዘው አካል ግን ተጠያቂ መሆን አለበት። ትእዛዝ የሰጠው አካል ካልተጠየቀ ገዳውማ እንዳንድ የስራ መስክ እኮ ነው። በአካባቢ በተሰማራበት ስራ ላይ ነው እየሰራ ያለው። ወታደርም ትእዛዝ ይሰጠዋል። ወታደር ደግሞ ወዶ የሚገባበት ስምምነት ስለሆነ የራሱ የሆነ ስነ ምግባር አለው። በዚያ በሚቴሪ ደንብና ህግ መሰረት አድርግ የተባለውን ማድረግ ነው። ይህ አይደለም እኛ ነው እኔ የምረዳው ይህን አይደለም።
ነገር ግን በእንደዚህ አይነት በሰው ህይወት ላይ በሚፈጸም ወንጀል ላይ ትእዛዝ የሰጠው ብቻ ሳይሆን የፈጸመው ያስፈጸመው ሁሉ ተጠያቂ ናቸው የሚሆኑት በህግ አግባብ ከተወሰደ በጦርም ሁኔታ።
ትክክል ነው። በህግ አግባብ ስንሄድ እነዚህ ሶስቱም ነገሮች ተጠያቂ ናቸው የሚሆኑት። በዋናነት ግን ሊጠየቅ የሚገባው ትእዛዙን ያስተላለፈው አካል ነው፣
ያመነጨው አካል።
አዎ፣ ትእዛዙን ያስተላለፈው አካል አድርግ ብሎ መመሪያ የሰጠው አካል ተጠያቂ ቢሆን በኢትዮጵያ ብቻ አይደለም እኛ ይሄ ነገር በአፍሪካ ራሱ ተደርጎ የሚታወቅ አይመስለኝም እና እነዚህ ነገሮች ተፈጻሚነት ስለሌላቸው ለዚህ ነው ግፍና በደል ከዛም አልፎ ግድያው እየቀጠለ የሚሄደው። ሰለሞን፣
የኢትዮጵያ ህገ መንግስት አሁን ካነሳችሁት አይቀር እናንተም ደጋግማችሁ ነው የምታነሱት ህገ መንግስት ስላላችሁ እና በብዙዎች ዘንድም በጣም በትልቅ ደረጃ የሚታይ እና የሚከበር ህገ መንግስት ነው፣ እንደ ሰነድ ማለት ነው። በተቃዋሚዎችም በመንግስትም በተንታኞችም አይን ሲታይ፣ በህግ ባለሙያዎችም አይን ሲታይ፣ ምናልባት የተወሰኑ ክፍተቶችና ጉድለቶች አይጠፉበትም ቢባልም በዚህ ህገ መንግስት ውስጥ በህይወት የመኖር መብት ተደንግጓል። በዚህ ህገ መንግስት ውስጥ ሀሳብን የመግለጽ በነጻነት የመያዝ የማስተላለፍ መብት ያለ ገደብ ተደንግጓል። ንብረት የመያዝ መብትና የመሳሰሉ እነዚህ ድንጋጌዎች የሚሰሩት በሁሉም ወገን ነው። በተቃውሞም ጎራ ላለው፣ በመንግስቱም፣ በድጋፍም ለሁሉም ነው የሚሰሩት እና መንግስት ወይም የገዢው ፓርቲ አካላት በሚያነሱበት ጊዜ እንዲህ አይነት ተቃውሞዎች ኢትዮጵያ ውስጥ ሲነሱ ከጀርባቸው አመጽና ሁከትን የማነሳሳት ተልእኮ ያነገቡ አሉ። መንግስትም ቢሆን የሚጠቅሰው ያንኑ ህገ መንግስት ነው። የታጠቁ ሰዎች በውስጣቸው አሉ። በጸጥታ ኃይሎች ላይ ተኩስ የሚከፍቱና ግድያ የሚ ይፈጽማሉና እነዚህንም ጭምር ለመቆጣጠር ነው እንደዚህ አይነት የኃይል ርምጃዎች የሚወሰዱት ሲሉ ይስማሉ የመንግስት ባለስልጣናት። ለመሆኑ እናንተ ይሄን እንዴት ነው የምታዩት? እነዚህን መብቶች ህገ መንግስቱን በማስከበር በኩል የዜጎችን መብትና ነጻነት በማስከበር በኩል ወድናንተስ ትመለከታላችሁ ወይ? እንዲህ አይነት ደንቦች እንዲህ አይነት ህግጋት እንዲህ አይነት መብቶች በሁሉም ወገን እንዳይጣሱ እኛም ጋር ስህተት አለ ጥፋት አለ ብላችሁ የምትገመግሙት ነጥብ አለ ወይ? አቶ
ሙጌታ ምንድነው ህገ መንግስቱን መሰረት ያደረገ የኃይል እርምጃ እንደምወሰድበት ጊዜ ህገ መንግስቱ ሊጠቀስ ይችላል? እየተጠቀሰም ነው። ልክ ነው። የመጽሐፍ መብት፣ የመናገር መብት፣ የመደራጀት መብት፣ በህይወት የመኖር መብት እንዲሁም ከአንዱ ክልል ወደ አንዱ ክልል በሀገሪቱ ውስጥ የትኛውን ቦታ ሄዶ ንብረት አፍርቶ የመኖር መብት አለው ዜጋው ይላል ህገ መንግስቱ። ፖለቲካውን እንተው እና የስልጣን ተፎካካሪ ስለሆን ራሳችንንም እናይበታለን። በዚህ መንገድ ገበሬውን እናንሳ። አርሶ የሚያድረውን አርሶ አደሩን እናንሳው። ለምሳሌ አርሶ አደሩን ስናነሳ ከአማራ ክልል አካባቢ የአማርኛ ቋንቋ ተናጋሪ የሆኑ ሰዎች ወደ ምዕራብ ሸዋ ሄደው ኖኖ የምትባል ወረዳ ላይ የሚኖሩ አሉ። እነዛ እዛ የሚኖሩ ሰዎች ሀብታቸውን ተነጥቀው፣ ቤታቸው ተቃጥሎ፣ ንብረታቸው ተዘርፎ፣ እነሱ ታስረው፣ በኮንትራት መኪና ተይዘው፣ እነሱ በጨለማ ተጭነው እኮ የፈለጉበት ቦታ የሚጣሉበት ነው። እነዚህ ሰዎች ብጥብጥ አንስተው ነው ወይ? የፖለቲካ ጥያቄ ጠይቀው ነው ወይ? አርሶ አደሮች እኮ ናቸው፣ ዜጎች እኮ ናቸው። በሀገራቸው በመብታቸው ተጠቅመው ሊኖሩ የሚፈልጉና እየኖሩ ያሉ ሀብት አፍርተው ልጆች ወልደው የሚኖሩ ናቸው። ፖለቲካን ስንነካ ፖለቲካ ከተነሳ ባዛይ ተቃዋሚ ሁለተኛ ዜጋ ነው። በሀገሪቱ ላይ በግልጽ እንዲቀመጥ የምፈልገው ነገር እንደ ሁለተኛ ዜጋ ነው የምታየው። የትኛውም አይነት ጥያቄ መልስ አገኝም፣ የትኛውም መብቱ አይጠበቅም። ይሄንን መብቱን ለማስጠበቅ ከተናገረ ጸረ ሰላም ይባላል። እኔ በጣም ይገርመኛል። እኔ በሰላማዊ ትግል እየሞቱ መስራትና መታገል ነው። እየሞቱ መግደል አይደለም። እየሞቱ መግደል አይደለም። የሰላማዊ ትግል አላማው ራሱ እየሞቱ መታገል ነው። እየሞቱ መግደል የለበትም። ይሄንን የማያሟላ የሰላማዊ ትግል አባል ወይም አመራር በፖለቲካ አመለካከቱ ብቻ የተያዘ ካልሆነ መሰከር ይህን የማያሟላ አመራር ካለ ብዬ አላምንም። ካለም ስህተት ነው፣ ግን የለም በእርግጠኝነት ማለት ነው። አምኖበት የገባው በራሱ ፍቃድ የፈረመ በራሱ ፍቃድ አምኖበት ፎርም አድርጎ ወደዚህ ትግል የተቀላቀለ አካል ሲወጣ እኔ አስታውሳለሁ። 97 ህዝቡ ሲወጣ እየተተኮሰበት እኮ ባዶ እጁን ነው፣ እየተደበደበ ባዶ እጁን ነው። በእጁ እንኳን አይከላከልም ነበር ወጣቱ። የሰላማዊ ትግል መርህ አይደለም እንዴ? ይህንን በሚያደርጉበት ሂደት ምክንያት እንግዲህ ህገ መንግስቱ ምናልባት ስልጣንን ብቻ የሚጠብቅ ከሆነ ትርጉሙ በዚህ መልኩ ከወሰድ ነው ሊያግባባን የሚችለው። ስልጣንን የመጠየቅ መብትን የመጠየቅ የህዝብ ነው ስልጣን ብሎ መጠየቅ በራሱ በሌላ መልኩ የሚታይ ካልሆነ በስተቀር በዚህ መልኩ ነበር 97 ሲገደል የነበረው። አሁንም ስቲል አሁን ባለንበት ጊዜ ራሱ አሁን ያነሳሁልህ የቅርብ ጊዜ ትዝታ ነው። አሁን አመት ያልሞላው ጊዜ ነው እየነገርኩ ያለሁት የኖኖ ወረዳ። ከዛ በፊት የጋምቤላ አካባቢ የነበሩት ጉራ ፈርዳ የነበሩት በደቡብ ክልል ውስጥ ማለት ነው፣ በኦሮሚያ ክልል ውስጥ የነበሩት በተለያየ ቦታ የነበረው እየተፈናቀለ የሚወጣው አመት ስላነሳ ፖለቲካ ጥያቄ ስለጠየቀ የመብት ጥያቄ ስለጠየቀ ፖለቲከኛ ስለሆነ አይደለም። ይሄ በኢህአዴግ በተጣመመ አመለካከት ባላቸው አመራሮች የሚፈጸም ነው። ህገ መንግስትን መሰረት ያለው አይደለም። ከህገ መንግስት መሰረት የወጣ የአይንህ ከለር አላማረኝም ብለው መስራት የማይችሉ ግን የሚሰራውን ደግሞ የሚመቀኙና እንዳይሰራ የሚያደርጉ ኃይሎች የሚያደርጉት እንቅስቃሴ ነው እና ይሄ ከምንም ጋር የሚያያዝ አይደለም። እንዳልከው ራሳችን እንፈትሻለን። የምንፈትሸውም ስነ ምግባር፣ የራሳችን ደንብ አለ፣ የራሳችን ሂደት አለ። ያን ደንብ ተከትሎ የማይሰራ ፖለቲከኛ፣ ያን ደንብ ተከትሎ የማይሰራ አባል ሊባልም አይችልም። ፖለቲከኛም ተብሎ የሰላማዊ ታጋይ ሊባልም አይችልም። የሁሉ በየማረሚያ ቤት ያለው የአይነት ከለር አላማረኝም ተብሎ የተሰበሰበ ነው እንጂ ህግ ጥሶ ህገ መንግስትን ጥሶ ወይም እንደው እንደ ሰላማዊ ትግል እንኳን አልጋ ነግንቋል። ይሄ መጣ እና ከዚህ አንጻር ነው እኔ የምረዳው። ታማኝ
እሺ፣ አቶ የሸዋስ የሚጨምሩት ካለ ወይም የማይስማሙበት ካለ?
ተሳይ የቀየረው ነገር የለም። ሙሉ በሙሉ አምስማማ ሙሉ የህልጌታ ካለው ጋር ግን ትንሽ የሚጨምረው ነገር ነው። የህገ መንግስቱ በራሱ ጉድለት አለበት፣ የሚስተካከሉ ነገሮች አሉት። ግን የሚስተካከልበት ማግባብ እዛው ህገ መንግስቱ ላይ አለ። የሚያስብ የሚነጋገር የሚወያይ ስርዓት ቢኖረን ሌሎች ሀገሮች እኳ አንዳንድ ጊዜ ከህገ መንግስቱ በላይ ነው አሜንድመንቱ ወይም ማሻሻያው ከህገ መንግስቱ ጥራዝ በላይ የሚሆንባቸው ሀገሮችም አሉ። ማለት መለወጥ የጥሩነት ምልክት ነው እንጂ መጥፎነት አይደለም።
የዩናይትድ ስቴትስ ህገ መንግስቱን ማየት ይቻላል። በተለያዩ አጋጣሚዎች የተለያዩ ማሻሻያዎች ያሉት ነው እና ብዙ ለውጦች እየተደረጉ የመብቶች ድንጋጌዎች እንደ ቢል ኦፍ ራይትስ ማለት ነው፣ የሪኮንስትራክሽን ድንጋጌዎች እና እየተባሉ የተለያዩ ማሻሻያዎች በየጊዜው ይወጣሉ። ፈርስት አሜንድመንት
ይሄ ሀገር ላለማለት ፈልጌ ነው እንጂ ብዙ ሀገሮች አሉ ከዋናው በላይ የሚሆን አሜንድመንቱ ማለት ነው ማሻሻያው ከዋናው ጥራዝ በላይ የበለጠ። ይሄ ደግሞ የትልቅነት የአሻሪነት ፍሌክሲብልነት ማሳያ እንጂ መጥፎነት አይደለም። አንድ አንቀጽ ብታነሳ በመቃብሬ ላይ ነው የሚልህ እና አንዱ እሱ አስቸጋሪ ነው። ሁለተኛው በተለይ ቅድም ሰኔ 1997 በኋላ የደረሰበት ፓኒክ የደረሰበት ድንጋጤ ህገ መንግስቱን የሚያስሩ አዋጆች አውጥቷል። የአደጎች የሚባሉ የጸረ ሽብር ህግ እየተባሉ የሚዲያ ህግ፣ እነዚህ ሁሉ በጣም የሚገርሙ ማንኛውም ህግ ከህገ መንግስት በላይ መሆን አይችልም
ነው የበላይ ህጉ ህገ መንግስቱ ነው
የሚገርሙ። ግን ለምሳሌ እኔ ራሴን ምሳሌ አድርጌ ነገር በህገ መንግስቱ ቃል ያለመስጠት መብት አለኝ ስላልኩ አራት ወር ጨለማ ቤት ውስጥ ተዘግቻለሁ። ማዕከላዊ ቃል ያለመስጠት መብቴን ስለተጠቀምኩ ብቻ ማለት ነው። የሽብር ህጉ የሽብር አዋጁ ከህገ መንግስቱ በላይ ሆኑ ማለት ነው። ስለዚህ አንድ ራሱ ድክመት ጉድለት አለበት፣ ሁለት በእነዚህ ከ97 በኋላ በወጡ አዋጆች እስር ጥፍንግ ተደርጎ ህገ መንግስቱ በቃ ዜሮ ሆኗል። አሁን ሌላው ለሙልጌታ ያለው ነው እንዳልከው ዜጎች በሀገራቸው እንደ ልባቸው ሊንቀሳቀሱ የማይደረግበት እንዲ አሁን እኮ የምትሰማው ሰሞኑን ከአረብ ሀገር ባካችሁ ተመለሱ፣ እንዴት ወደ ቤት ተመለሱ፣ ወደ ሀገር ተመለሱ ብለህ አንድ ዜጋ ትለምናለህ። እንዴት እንዲህ ይላል? ችግር አለ ማለት እኮ ነው ይህ። እና ይሄን ሁሉ ስታየው ወደ መጀመሪያችን ለመመለስ ከዛ በፊት ሌሎችም ማንኛውም አገዛዝ ይገላል ደርግን ነጻ እርምጃ ብሎ የአስክሬን እያስከፈለ ሁሉ እንዳስወሰደ በታሪክ አንብበናል። በኢህአዴግም በተለይ በቅርብ የምርጫ ውጤትን ለማስጠበቅ በወጡ እንግዲህ ልዩ የሚያደርገውና እንደ አላማችን ይዘን ለእኔ ለሞቱ ሰዎች አድርጌ ወይም ማንኛውም ዜጋ ለሱ ነጻነት የ3000 ዓመት የጦርነት ታሪክን ወደ ካርድ ለመቀየር ጠመንጃ ሳይሆን በካርድ እንዲቀየር ለማድረግ የሞቱ ሰዎች ናቸው ያልናቸው የሰኔ አንድ ሰማዕታት ከዛ በኋላ የሞቱትን እስካሁን እስከ 2008 ያሉትን ሁሉ ዜጎች እንድናነሳ የሚያደርገን ምንም የተለወጠ ነገር የለም። ባለንበት ነው እየሄድን ያለ ነው። ዜጋው ከህገ መንግስቱ ስርዓቱን እየጠየቀ ሳይሆን ህገ መንግስቱ እንደማስፈራሪያ ነው የሆነው ለማለት ነው።
አንድ በእርሶን በኩል እንዲመልሱልኝ የሚፈልገው ያላነሱት ነጥብ ምንድን ነው? ይሄ የነጻነት ጉዳይ ራስንም ይመለከታል፣ ሁሉንም ይመለከታል። ቅድም እርሶ እንዳሉት ሀገሪቱ የሁላችንም ነች ብለዋል። ሁሉም ሰው መብት አለው በሀገሪቱ ላይ ማንኛውንም ጥያቄ የማንሳት፣ ሀሳብ የመያዝ፣ የመንቀሳቀስ፣ በምርጫ የመሳተፍ የመሳሰሉና ሌላ ብዙ ሰፋፊ በህገ መንግስት ደረጃ የተደነገጉ መብቶች አሉና የገዢው ፓርቲም ሆነ የመንግስት ኃላፊዎች በሚያነሱበት ጊዜ የሁከት ሁኔታ ከተቃዋሚዎች ይፈጠራል። የታጠቁ ሰዎች፣ ብረት የያዙ ሰዎች እየገቡ ሁከት ይፈጥራሉ፣ የመንግስቱን የጸጥታ ኃይሎች ያውካሉ፣ ይገድላሉ የሚል ቅሬታና ተቃውሞ ነው የሚያነሱት። ክስም ሲመሰርቱ ብዙ ጊዜ እንዲህ አይነት ክሶች ሲነሱ እንሰማለን እና መንግስትስ ኃላፊነት የለበትም እንዴ ጸጥታን የማስከበር የሚያነሳቸውን ክሶች፣ ወቀሳዎች የመቆጣጠር ኃላፊነት የለበትም እንዴ? እናንተስ ይህንን ወደ ራሳችሁ ተመልሳችሁ ትመለከታላችሁ? እንዳይፈጠሩ እንደዛ አይነት የሁከት ሁኔታዎች ህዝብን የሚያውቁ ማለት ነው፣ ንብረት ሊያወድሙ የሚችሉ ሁኔታዎች፣ ብረት የያዙ ሰዎች በሰላማዊ እንቅስቃሴ ውስጥ እንዳይገቡ ማድረግ የምትችሉባቸው ሁኔታዎች አሉ? ትገመግማላችሁ ራሳችሁን?
እንግዲህ የእንትኑ መነሻ መንግስት በሀገሪቱ ላይ ኢፌክቲቭ ኮንትሮል አለ ወይም ሙሉ በሙሉ በቁጥጥሩ ስር ነች በሚል አሳምሽን ነው የነሳው። ሲጀመር መንግስት ይህንን ሀገር እያስተዳደረ ነው፣ ስለዚህ ኢፌክቲቭ ኮንትሮል አለው እዚህ ሀገር ላይ። ያ ካለ ደግሞ በስርዓት ማስተዳደር አለበት። ለምሳሌ ሰው ቁጥር ሲሆን ያመኛል እንዳልኩ ባንክ ሊዘርፍ ነው ወይ ንብረት ሊያወድም ነው ምናምን ተብሎ ሰው ይገደላል። ይሄ ትክክል አይደለም። ባንክ ሊዘርፍ ነው ከተባለ አንድ ከበደ የሚባል ሰው ለምሳሌ ወደ ፍርድ ቤት ነው መቅረብ ያለበት ተይዞ። ከዛ በኋላ ሊዘርፍ ነበረ የእውነት ዘርፏል ወይ ተመስክሮበት ዳኛ በሚያዘው መሰረት ነው ሌላው ውሳኔ ቀጥሎ ያለው ውሳኔ መሆን ያለበት። የትኛውም በአዋጅም ሆነ በህገ መንግስት ላይ ወደ ባንክ ሲሄድ ሰው ይመታ የሚል የለም። ስለዚህ ስርዓቱ በትክክል ፕሮግራም አውጥቶ ተወዳድሮ ማሸነፍ ስላልቻለ በጠመንጃ ብቻ መግዛት ስለሚፈልግ ወይም ያ ብቻ ስለሆነ አማራጩ የሚያደርጋቸው ናቸው እንጂ እንዳልኩ ነው የኢትዮጵያ ህዝብ ለውጥ ይፈልጋል። እኔ ተዘዋውሬ ባየሁበት ቦታ ሁሉ ግን ስርዓት ያለው ለውጥ ከጠመንጃ ውጭ የሆነ ለውጥ እንደሚፈልግ ደግሞ በትክክል አይቻልም። ስለዚህ የስርዓቱ ፍርሃት ነው እንዲገልና እንደ ጠረንጃም ላይ እንዲሆን ከጠረንጃዎች እና ደግሞ እንግዲህ እንደምንድን የሚያደርገው የራሱ ባህሪ ነው የሚያመጣው።
እስቲ ያቅምን ጉዳይ ደግሞ እናንሳ። እናንተም ራሳችሁን መንግስት ልትሆኑ የምትችሉበት ሁኔታ ሊፈጠር ይችላል ትላችሁም ይሄው ይመስለኛልና ከዚህ በፊት ሲነሱ የነበሩ ነገሮች ነበሩ። በተለይ የ97ቱ ሁከት ቀውስ የመጀመሪያ አልነበረም ሲወስ ሲጠፋበት በሰላማዊ ሰልፍ ወቅትና ከዛ በፊትም በተለያዩ አጋጣሚዎች ሰዎች ይገደሉ ነበር። ከ97ቱ ምርጫ በኋላ ያ ጥሩ ያልሆነ በጣም አሳዛኝ ሁኔታ ተፈጥሯል። ከዛ ወዲህም ባሉ አጋጣሚዎች በጣም የብዙ ሰው ህይወት እየጠፋ ነው እየቀጠለው። በአንድ ወቅት የመንግስቱ አካላት አቅም አልነበረንም እንዲህ አይነትን አድማ የመበተን አቅም አልነበረንም የሚል የመከራከሪያ ነጥብም አንስተው እንደነበር አስታውሳለሁ። ለምሳሌ በውሃ የመበተን የአድማ በታኝ ፖሊሶች ዝግጅት፣ መከላከያው ራሱ ራዮት ጊር የሚባለው እና የመሳሰሉ ነገሮችም አልነበሩም። ከቁሳቁስ አንስቶ እስከ ሰው ኃይል ድረስ የተደራጀን አልነበርንም፣ ድንገት የተፈጠረ ነገር ነው ብለው ነበር። ከዛ በኋላ የአውሮፓ መንግስታት ጣልቃ ገብተው የፖሊስ ስልጠና ገዛ፣ በቁሳቁስ በተቋም ደረጃ የኢትዮጵያ ፖሊስ አቋም ራሱ ከና አጠራሩ ጭምር የተለወጠበት ሁኔታ ነው የተፈጠረው። የእንግሊዝ መንግስት ከፍተኛ እርዳታና ድጋፍ ሲያደርግ እንደነበረ እናስታውሳለን። ያን ጊዜ የነበረውን ሁኔታ እንዴት ነው የምታዩት? ይሄ መከራከሪያ ሐሳብ ትክክል ነበር ወይ? አሁንስ ባለው ሁኔታ የኢትዮጵያ ፖሊስ ስለ ፖሊስ ነው፣ ስለ ሀገር ውስጥ ጸጥታና ደህንነት ነው የምንነጋገረውና የኢትዮጵያ ፖሊስ አሁን ባለው ሁኔታ በቂ ዝግጅት በቂ አቅም አለው ወይ? የሰዎችን ህይወት የሰልፈኞችን ራሳቸውን ጨምሮ ማለት ነው እና የህዝብን ንብረት የመጠበቅ
እኔ ልቀጥል?
አዎ እሺ። አቶ ይሽዋስ
ጀመር የውጭ ወራሪ አልመጣም። የሀገሩ ሰው በሀገሩ መንግስት ላይ ነው ተቃውሞ ያነሳው፣ አሁን በምናያቸው ምሳሌዎች ማለት ነው። ስለዚህ እንደ አንድ የስራ ክፍል እኮ ብታየው በዚህ ደረጃ አቅሙን መገንባት ካልቻለ ምን ጥቅም ያለበት? ለምሳሌ በፖሊስ ነው ያየ ነው፣ በግብርና በጤና እና በሌሎችም አቅም ከሌለው ያ ስርዓት ምን ያደርጋል? እዛ የእንትንም ጉዳይ እኮ ነው አስቦ ይሄ ሊመጣ ይችላል ብሎ የመስራት አንድ፣ ሁለተኛ ከህዝቡ ጋር ያለው ትብብርም እኮ ያሳያል። ሁል ጊዜ የተስተካከለ ጠበንጃ የተስተካከለ የመሳሪያ ኃይል ብቻ አዘጋጅቶ ለማፈን እስከቻልኩ ድረስ ብቻ እኖራለሁ የሚል እንድምታ ነው በእኔ የሚታየ። ስለዚህ እንደ አንድ የስራ ክፍል አቅሙን ካላጎለበተ በሌሎችም ፌል እንዳደረገ ነው የሚታየኝ። ስለዚህ የደካማነት ምልክት ስለሆነ ለሚችል ፓርቲ ህዝብ ለሚደግፈው ፓርቲ መልክት ነው ያለበት እንጂ መሳሪያ እስክገዛ ውሃ እስከዘጋጅ ጠብቁኝ አይነት በእውነት ተሳቂያ ነው የሚሆን ይመስለኝ።
አቶ ሙሉጌታ
አመሰግናለሁ። እዚህ ላይ ትንሽ የተለየ ያሰባለን እኮም የማሸማቀቅ የመጉዳት በስርዓት ውስጥ የሚቃወመው አካልና አባል ደጋፊ ሁሉ በፍቅ ውስጥ እንዲወድቅ የሚደረግ ካልሆነ መስተከር እቺ ሉዓላዊት ሀገር ምንም ለመናገር በዚህ ደረጃ ውሃ የመበተን አቅም አጥተዋል ብዬ አሁን ባለንበት በፊት ሊሆን ይችል ይሆናል።
በ97ቱ ነው ከ97ቱ በኋላ ነው እንዲህ አይነት ሁኔታዎች የተፈጠሩት። ከዛ በኋላ ብዙ ለውጦች መካሄዳቸውን እናስታውሳለን። ከፖሊስ አደረጃጀት ጀምሮ
አደረጃጀትን ጭምር ለውጥ ያመጣ አሁን ያለው የተደራጀ ሕግ አስከባሪ አካል ይሄ አቅም ሳይኖረው ቀርቶ ነው እያለ ለምንድነው ማለምና አለ፣ አቅም አለ፣ ብዙ ለውጦች አሉ። ግን እነዚያ ለውጦች ለማፈን የሚውሉ ብቻ እንዲሆኑ ስለታመነበት ይመስለኛል እንጂ ይሄ አቅም ጠፍቶ ውሃ ጠፍቶ ወይ ሌላ ነገር ጠፍቶ አስለቃሽ ጋዝ ጠፍቶ አይደለም። ዳር ዳር ላይ የተወሰደውን እርምጃ ለመውሰድ ከነፍስ ወከፍ እስከ ጅምላ ጨራሽ እስከ ከባድ መሳሪያ ድረስ የመጠቀም ሂደት እንደ አንድ ከውጭ ሀገር እንደመጣ ወራሪ ተቆጥሮ እንደ መደበኛ ጦርነት ተቆጥሮ የተወሰደው እርምጃ ትንሽ ያስደነግጣል። ይሄ እርምጃ ግን ሌላውን ለዜጋ ወይም ለአድማ ለወጣ ዜጋ መጠቀም ያለበትን በሰላማዊ ለተቃውሞ የወጣን በሰላም መንገድ ምንም ነገር ሳይል ለወጣ ህዝብ አስለቃሽ ጭስ፣ ሌሎችን ነገሮች መጠቀም አቅም አንሶት ነው። ይህ በዚህ ደረጃ አልገምትም። ምናልባትም እንዳልኩት እንደ መፈራቱ እንዲኖር የሚወሰዱ እርምጃዎች ጭምር መስሎ ነው የሚታየኝ። ግን ህዝቡ ደግሞ በተገፋ ቁጥር ዳር እየወጣ ነው የሚሄድ። ይህንን ነው ትንሽ ማገናዘብ ያካተን ይመስለኛል እንጂ የጉልበት ማጣት ወይም የበጀት ችግራቸው ጎልቶ አይደለም። በዚህ ደውን የሚረዳው ሆን ተብሎ የሚደረግ ነገር ካልሆነ መስተከር የአቅም ማነስ አይደለም ብዬ ነው የማስበው። ምክንያቱም አቅም ማለት ሀገሪቱ ናት። ሀገሪቱ ደግሞ ለሚሆነ አቅም ታያንሳት እያምናል።
የማህበራዊ ሳይንስ አጥኚዎች፣ ተመራማሪዎች፣ የማህበረሰብ ቃኞች የሚያነሷቸው ነጥቦች አሉ። ብዙ ጊዜ በግጭቶች ውስጥ የሚያልፉ ማህበረሰቦች የስነ ልቦና ቀውስ ውስጥ ይገባሉ። አንድም መነጋገር አይችሉም፣ ወይም መግባባት አይችሉም፣ ወይም መደማመጥ አይችሉም። አንዳንድ ጊዜ ስለ አንድ ነገር እየተነጋገሩ ይጣላሉ። ይሄ ከቀውስ ከዛ ከስነ ልቦና ቀውስ የሚመነጭ ጉዳይ ነው። ምናልባት እንዲህ አይነት አብዮት ኢትዮጵያ ውስጥ መካሄድ አለበት ህብረተሰቡ የሚታከምበት በአጠቃላይ ማለት ነው የስነ ልቦና ታድሶ ኢትዮጵያ ውስጥ የሚደረግበት ሁኔታ መፈጠር አለበት የሚል ሐሳብ አላችሁ? እንዲህ አይነት ሐሳብ የሚያንጸባርቁ የተለያዩ የፖለቲካ ሳይንስም የማህበረሰብ ሳይንስም ሰዎች ይሰማሉ። ምክንያቱም ኢትዮጵያ በብዙ ግጭቶች ውስጥ የኢትዮጵያ ታሪክ የጦርነቶች ታሪክ ነው፣ የግጭቶች ታሪክ ነው። ስለዚህ ፖለቲካውን የመደማመጥ አይደለም ብዙ ጊዜ ምንድን ነው የምታስቡት?
ምን ተጨምርበታለህ? እኔ ልበልና
ምክንያቱ
ሁሉ ጊዜ በተለይ ከ97 ያ ቀውስ ከመጣ በኋላ ብዙ የፖለቲካ ሰዎች የሚሉት እንደ ትልልቆች አባቶች የሚሉት እዚህ ሀገር ላይ ብሔራዊ እርቅ ያስፈልጋል። ደርግ በዛ ምርጫ ነጻነት በተለይ እየቦታው ወጣቶች በመቶበት እንደዛ አይነት ለሀገር የሚቆረቆሩ ትንታግሆን ወጣቶችን ጨረሰ፣ ጀግኖችን ጨረሰ። ጀግኖችን ጨረሰውን ጀግንነትን ጭምር ገደለ። በየቤት በየበጅ ሬሳ እየጣለ ያ ስዕል ከፊታቸው ያልጠፋ እናቶች አሉ። በ83 ከዛ በኋላ ከ87 በኋላ በ83 እንደገና በ97 እንደገና እስካሁን ድረስ የመገዳደል እንትን ያለው እና ይህንን አንድ ቦታ ላይ መቆም አለብን። እሱን ደግሞ ማድረግ የምንችለው በብሔራዊ እርቅ ብቻ ነው የሚል ደጋግም የሚዋል ኢትዮጵያ የሰው ድሃ አይደለችም። ለራሳቸው ሀገር ብቻ ሳይሆን ለአፍሪካም ለዓለምም ትልቅ አስተዋጽኦ ማድረግ የሚችሉ ሰዎች ያሉባት ሀገር ናት። መድረኩን እነሱን ባይጠቀሙበትም እድልም ባይሰጣቸውም ሰዎቹ ግን አሉ እና እኔም ማስበው አሁን እዚህ ሀገር ላይ ብሔራዊ እርቅ ያስፈልጋል። የባለፈውን የምናቆምበት ወደፊቱ የምንሸጋገርበት አገራዊ እርቅ ያስፈልጋል ብዬ አምናለሁ።
እሺ፣ አቶ ሙሉጌታ።
እኔም ከዚህ የተለየ ሀሳብ የለኝም። መልካም ሊሆን የሚችለው ሀገራችን ጥሩ ባህል አላት። በተለያየ መንገድ ከዚህ በፊት ችግሮች ሲፈቱበት የነበሩት አሁንም እየተፈቱ ያለበት የመንግስታችንን የሚፈቅደው መስማማት ሊመጣ የሚችለው እርቅ ነው። ብሔራዊ እርቅ ተደርጎ ከሀገሮችም ተሰደው የሚኖሩ ኢትዮጵያውያን ያገባናል የሚሉ በሀገር ውስጥም በሰላማዊ መንገድ ተደራጅተው ያሉ ተቃዋሚዎች፣ የእነሱ አባላትና ደጋፊዎች፣ ሌሎቹም ብሔርን እንኳን ከብሔር ብዙ ጊዜ የጉጂ ቦረናን አካባቢዎች ብናነሳ በጎሳ ተለይቶ ጎሳ ከጎሳ ተቃልቶ የሚጋደልበት ሀገር ደረጃ ላይ ደርሳለች። ይሄ ግን የራሱ ባህል አለው። ችግር እንዴት እንደሚፈታ ያውቀዋል። የአካባቢ እርቅ የሚደረግ ጎሳዎቹ ለራሳቸው መጠቀሚያ ባያስቡ አንድ እግራቸውን መንግስት ስልጣን ላይ አድርገው አንድ እግራቸውን ጎሳ ውስጥ ከተው የሚንቀሳቀሙ ሰዎች ባይኖሩ ወጥ የሆነ እርቅ፣ ብሔራዊ የሆነ እርቅ ቢደረግ ብሔር ከብሔር፣ ህዝብ ከህዝብ፣ ህዝብና መንግስት፣ ተቃዋሚና መንግስት፣ ሁሉንም ያካተተ ይሄ ችግር አፈታት በሰላማዊ መንገድ በመነጋገር እና በመወያየት በሽማግሎች የሃይማኖት አባቶችም አሉ በየደረጃው፣ የሀገር ሽማግሌዎች አሉ በየደረጃው፣ ምሁራን አሉ በየደረጃው። እነዚህ ሁሉ ያካተተ አንድ የሆነ ወጥ የሆነ ብሔራዊ እርቅ ይደረግ በዚች ሀገር ያለፈ ታሪኳን ራሱ ላይደገም ጥላው ታልፋለች ብዬ አምናለሁ። ወደኋላ ያለፈውን ነገር እርግጥ ነው ረጅም ዘመን የጦርነት ታሪክ ያላት ሀገር ናት። ከወራሪ ጋር ስትዋጋ ይኖረች እርስ በርስ እንደዚሁ ስትዋጋ ስትገዳደል በኃይለስላሴ ጊዜ መንግስቱ ነው ያስፈጃቸው ባለስልጣኖች፣ ከዛም እነሱ የፈጁት ደግሞ ህዝብ። ከዛ ወደ ደርግ ስንመጣ ደግሞ የምናያቸው በታሪክ ደረጃ የምናያቸው ስንት ለሀገር ሊጠቅሙ የሚችሉ ምሁራን በደርግ ያለቋል። ያንን ሁሉ ያስተናገደች ሀገር እናት፣ የእነዚህ ሁሉ እናት የሆነች እንዴት አድርጋ ልትረዳ ትችላለች? እንደውም እኮ በኢትዮጵያ ውስጥ አሁን በሰላማዊ ትግል በተለያዩ ደጋፊና አባላት ወደ ትግሉ መግባታቸው ራሱ የቤተሰብን ፍላጎት ወደኋላ በመተው ነው ማለት ይቻላል። ቤተሰብ በዛ ባለፈ ጥፋት ውስጥ የተጎዳ ቤተሰብ ነው ያለው ሁሉም። ስለዚህ ይሄ ለገዢውም ለአገዛዝ ስርዓቱም ለመንግስትም ለገዢው ፓርቲም ለተቃዋሚ ለሁሉም ሊጠቅም የሚችለው ከሰላም የተሻለ ምንም አይነት አማራጭ የለም። ከሰላም የተሻለ ምንም አይነት መንገድ የለም። ከእርቅ የተሻለ ይቅር ከመባባል ደግሞ የተሻለ ሸፍጥ የሌለበት እርቅ። ብዙ ጊዜ እኛ ሀገር ችግሮች የሚፈጠሩት በውስጡ ሸፍጦች ስለሚኖሩ ነው። ሸፍጥ ሳይኖር ሸፍጥ የሌለበት እርቅ ከተደረገ ለዚች ሀገር ሁሉም ለአንድነትና ሁሉም ለዚች ሀገር ሉዓላዊነት ሁሉም ለዚች ሀገር እድገት ሁሉም በአንድ ልብ ተነስቶ በሰላም ወደ ስራ የሚገባበት መንገድ ከተመቻቸ የሚሰደድም አካል አይኖርም፣ የሚሄድም አካል አይኖርም፣ የሚያሰድድም አይኖርም፣ የሚሞትም አይኖርም፣ የሚገልም አይኖርም፣ የሚያስርም አይኖርም፣ የሚታሰርም አይኖርም። አንድ ሀገር አንድ ህዝብ ይኖራታል ማለት ነው። በዚህ አይነት መልኩ ካልሆነ መስተከር የተባለው ይሄ የስነ ልቦና ቻለ በቀላሉ ሊፋቅ የሚችል አይሆንም ብዬ ነው ማምነው።
እስኪ አሁን ከተናገራችኋቸው ነጥቦች ውስጥ አንድ ሁለቱን ምናልባት ሊጋጩ የሚችሉ ነጥቦችን ላንሳና ትንሽ ገምግሙልኝ። በአንድ በኩል ቀደም ሲል ውስጥ በተካሄዱ በተፈጸሙ ግድያዎች እና ጥፋቶች እስካሁን ድረስ መንግስት ምንም እንኳን ተጠያቂዎች ለፍርድ እንዲቀርቡ ይደረጋል ቢልም በመንግስት በኩል ለፍርድ ሲቀርቡ ሲጠየቁ ሰዎች አላየንም ብላችሁኛል። በሌላ በኩል ደግሞ እርቅ መኖር አለበት፣ መስማማት መኖር አለበት እያላችሁ ነው። ይህ ያለመጠየቅ ሁኔታ ባለበት አየር ባለበት ድባብ እርቅ ሊፈጠን ይችላል? አንደኛ። ሁለተኛ፣ ቅድም እንደገለጻችሁት ሰው ተገደለ ሲባል ቁጥር አይደለም። አንድ ሰው ተገደለ፣ ሁለት ሰው ተገደለ ተብሎ የሚታለፍ አይደለም። በሰኔ አንዱ ዝግጅታችሁ ላይ የተጎጂዎች ቤተሰቦችን ሳትጋብዙ አልቀራችሁም መቼም። የነሱ ስነ ልቦና፣ የነሱ አስተሳሰብ፣ የነሱ ሞራል በምን ሁኔታ ላይ ነው ያለው? እንዴት ሆኖ ሊጣጣም ይችላል እርቅ የምትሉት ነገርና ያለ መጠየቅ ጎን ለጎን ይሄዳሉ ወይ? አቶ ይሽዋ
አመሰግናለሁ። እርቅ እኮ ማለት መተው ማለት ነው። ይቅር ለእግዚአብሔር ማለት ትተነዋል ማለት ነው። ለምንድን ነው የምንተው? ለወደፊቱ ስንል። በነገራችን ላይ በእርቅ ተጨቋኝ ብቻ አይደለም ነፃ የሚወጣው፣ ጨቋኝ ጭምር ነው። ያኛውም የራሱ ፍርሃት ውስጥ ስለሚኖር ነው በግድያ ላይ ሌላ ግድያ የሚጨምረው። ያንን ስነግርህ ቅድም የነዛ ሰዎች አጥንትና ደም ለዲሞክራሲ መደላድል ነው፣ ያን ስለሆነ ነው የምናስቀጥለው ብያለሁ። እርቅ ሲኖር በነዛ ሰዎች ነፃ ወጣን ማለት ነው፣ ወይም እነዛ ሰዎች ላብ ደም፣ በነዛ ሰዎች ስጋና አጥንት ነፃ ወጣን ማለት ነው። በነገራችን ላይ ይህ ሂደት አዲስ አይደለም፣ በደቡብ አፍሪካ ተደርጓል። ዛዜዎችንም አይተናል። ገዛይ ሄዶ የሞተባት እናት ቤት ይቅርታ ሲጠይቅ ከልብ፣
ሩዋንዳም እንደዚሁ አይነት ሁኔታ
ሩዋንዳም ሆኗል። እና ቴሊንግ ይሄ ፈውስ ያስፈልገዋል። ፖለቲካው ነው ዋናው ዓላማ፣ የሆነ ቦታ ላይ መቆም አለበት። መገዳደሉ ይቀጥላል። ለምሳሌ ሌላ ፓርቲ ቢያሸንፍ ኢህአዴግ ምንድን ነው የሚያደርገው? ኢህአዴግ እኮ በነፃነት መኖር አለበት። ይህንን ኢህአዴግ በነፃነት እንዲኖር የሚያደርገው ይቅር ማለት ነው። በቃ ትተነዋል፣ ለወደፊቱ በጎነት፣ ለወደፊቱ የኢትዮጵያ መልካምነት ትተነዋል። ከዚህ በኋላ ግድያ አይኖርም፣ ከዚህ በኋላ እስር አይኖርም። ይህንም ስለ እርምጃ ስናወራ መደበኛ እርምጃ መደበኛ የሆነ ጉዞ ነው የሚወስድን። ከመደበኛ ውጭ የሆነ እርምጃ ግን ትልቅ እርምጃ ግን ገደል ያሻግርሃል። ስለዚህ ይህንን ገደል መሻገር የምንችለው በይቅርታ ብቻ ነው። ቅድሞ ልጌታን ብሎታል፣ የረጅም ዓመት የጦርነት ታሪክ አለን። ያንን የጦርነት ታሪክ መሻገር የምንችለው በይቅርታ ብቻ ነው፣ በመተው። ይቅር ማለት መተው ማለት በቃ ትተነዋል። ከዚህ በኋላ ብዙ ነገር ነው እኮ የተዘረፈ ገንዘብ አለ፣ የሞተ ሰው አለ። ሰሎሞን የሚያሳዝን እኮ እዚህ ሀገር እንደ አንድ ዜጋ የምታዝነው ተቋማት እኮ ወድመዋል። ሽምግልና አይከበርም፣ የሃይማኖት አባትነት አይከበርም። መምህርነት በእኔ እድሜ ለመምህር የነበረኝን እንትን አስታውሰዋለሁ። አሁን መምህርነት አይከበርም። ብዙ ተቋማት፣ ብዙ አይነኬ ተቋማት የምናከብራቸው እንደ ከአምላክ ቀጥሎ የምናያቸው ተቋማት ስብርብር ብለው ተንቀዋል። ስለዚህ ይህንን ገደል መሻገር የምንችለው በትልቅ እርምጃ ነው። ያ ትልቅ እርምጃ ደግሞ መተው ወይም ይቅር ማለት ነው። በእውነት ይህንን እንደው ለምሳሌ እኛ ፓርቲ ውስጥ አሉ የሚያራምዱ በክፍልም ደረጃ እንደ ራሳቸው ጉዳይ አድርገው የሚያዩ ሰዎች አውቃለሁ። እና ይህንን ማጋባት ቢቻል ወደ መንግስት አካላትም፣ ወደ ዜጋውም፣ ወደ ህዝቡም ትልቅ የፖለቲካ ፈውስ ይፈጠራል ብዬ ነው ማስቡ። አመሰግናል።
አቶ ሙሉጌታ
ያለ ሶሎሞን በህግ ተጠያቂነት አንጻር ያነሳው ነገር አለማ። ህግ በመሰረቱ በውስጡ በቀል አለው። ይህ ምንም ጥርጥር የለውም። የገደለ ሰው
በውስጡ ፍትህስ የለውም?
ፍትህ ዋና ሀሳቡ ነው፣ ግን በቀልም አለ ህጉ ራሱ። ያ በቀል ሊመጣ የሚችለው ምንድን ነው? ይህንን ያደረገ አካል ሊገደል ባይባል እንኳን እንዲህ ይደረግ የሚለው ውሳኔ ፍትህን ቢያሳይም ለጥፋቱ ተመጣጣኝ በቀል ማለት ነው። ችግሮችን ሊያስቆም አይችልም። ይሄ ባጭሩ ዘላቂ የሆነ ሰላም ሊያመጣ አይችልም። ትልቁ ነገር በአፍሪካ የሚሆን በኢትዮጵያ ለጥፋተኞች ራሱ አግሪመንት አለመኖር ይመስለኛል። የፖለቲካውም ለውጥ ሊመጣ ያልቻለ
ስምምነት አለመኖር
አዎ፣ ለጥፋተኞች ራሱ እስካሁን የጠፋው ነገር ይበቃናል፣ ከዚህ በኋላ ግን ያጠፉትም አይጠየቁ፣ የጠፉትም ደግሞ ጠያቂ ያልሆኑ እዚህ ላይ እናቁመውና ዘመን ተሻጋሪ የሆነ ሰላም በዚች ሀገር ይምጣ፣ ለሚቀጥለው ትውልድ ሰላምና ፍቅርን እናስረክብ ብሎ በቆራጥነት መቆም ማንኛውንም ነገር ባለበት እንዲቆም ያደርገዋል። አሁን ባለንበት ሂደት ግን ጠያቂና ተጠያቂ እየሆነ ከሄደ የሚቆም አይደለም የሚሆነው። ለሚቀጥለውም ትውልድ ለልጆቻችንም ይህን እያወረስን ነው የምንሄደው ማለት ነው። ሰላምን አውርሶ ለመሄድ ተጠያቂነትን አስቀምጦ ለማለፍ እዚህ ጋር ይበቃናል። ሁላችሁም ሰይፋችሁን አስቀምጡ። በፍቅር መማረክ ማለት ነው። ሳይገሉ ሳይተኩሱ መማረክ ማለት ማረክ ማለት ሳይተኩሱ መማረክ ከተቻለ፣ ሳይገሉ መማረክ ከተቻለ፣ በተኩሱም ሞት ከሌለ፣ በጦርነትም መማረክ ከሌለ፣ በፍቅር መማረክ ከተቻለ በዚች ሀገር የሚያዋጣትና ትልቁ አብይ ሆኖ ልያዝ የሚገባው አብይ ጉዳይ ነው። እየማምንበት ነው ይሄንን ነው።
ፍቅር ከምንም በላይ ነው። ሰላም ከምንም በላይ ነው። ለሀገርም ለትውልድም ለእያንዳንዱ ሰው ለባለስልጣን ለህዝብም ለተቃዋሚም ለገዢም ከማንም በላይ ነው። ይህ ፍቅር ሊመጣ የሚችለው ደግሞ በቃ ለሀገራችን ስንል ከዚህ በኋላ ትውልድ በነፃነት እንዲኖር እዚህ ጋር ይበቃናል፣ ሰላም መፍጠር አለበት፣ እርቅ መውረድ አለበት፣ ማንም ያጥፋ ማን ከዚህ በኋላ በዚህ መልኩ መደምደም አለበት ብሎ ማመን ወይም ማሰብ የሚችል አካል ሲገኝ ችግሮች እዚሁ ላይ ሊቆሙ ይችላሉ ብዬ ስለማምን ነው። የሚጋጭ ነገር ሳይሆን ችግሮችን ቆርጦ የሚጥል ነው። ይሄ ፍትህንና ህግን ብቻ ተከትለን ይሄን ፍትሐዊነት የሌሉበት ቦታዎች ላይ ነው የምንጮኸው። ተጠያቂነት የለም የምንለው ህግ ፍትህ ስለሆነ ፍትህ ማልታየበት ቦታ ላይ ነው እንጂ ይህንን ብቻ ተነስቶ የበቀለኝነት ስሜት እየተስተናገደበት እንዲሄድ አይደለም። አሁን እየተደረገ ያለው እኮ የበቀለኝነት ስሜት ነው። አብዛኞቹ እኮ አሁን በአሸማሪነት እንደዚህ ሆነው አግኝተናቸው እንዲህ የሚባለው ነገር እኮ ውስጡ በቀል ያዘለ ነገር ነው እና ከሁለቱም አካል እነዚህ አይነት ሂደቶች ከሁሉም አይምሮ ውስጥ ታስተው ሁሉም ለሰላም ዘብ ቢቆም የተሻለ ነው የሚል እምነት አለኝ።
እንግዲህ እጅግ አሳዛኝ በሆነ ሁኔታ ህይወታቸው የጠፋ ኢትዮጵያውያንን ስትዘክሩ በጣም ብዙ ቁጣ፣ በጣም ብዙ ቂም፣ በጣም ብዙ በቀል ልታሰሙ ትችላላችሁ ብሎ መገመት ቀላል አይሆንም ነበረ። በውይይታችን ማብቂያ ላይ ግን አጉልታችሁ ስትናገሩ የሰማሁት ይቅር የመባባልን፣ የሰላምን፣ የእምነትን፣ የተስፋን፣ የፍቅርን አስፈላጊነት ነው። የተከበራችሁ የፓርቲዎች መሪዎች አቶ ሙሉጌታ አበበ የመኢአድ ምክትል ፕሬዚደንት፣ አቶ የሺዋስ አሰፋ የሰማያዊ ፓርቲ ሊቀመንበር፣ ይህንን መልእክታችሁን ለህዝብ አደርሳለሁኝ። እንግዲህ ውይይታችን ይቀጥላል። የመንግስት አካላትን፣ የሰብአዊ መብቶች ቡድኖችን እና ተቋማትን፣ የተጎጂዎች ቤተሰቦችንም እንደዚሁ እያሳተፍን እያወያየን እንቀጥላለን። ይህንን ንግግራችንን በአድማጮቻችን ስም በጣም አመሰግናለሁ። እግዜር ይስጥልኝ፣ እግዜር ያክብርልኝ ይላለን።
አመሰግናለሁ።
ደህና ናችሁ?